President Monson, thank you for announcing those
President Monson, እነዚህን ሶስት የቤተ መቅደስ መገንባትን ስላስተዋወቁን እናመሰግኖታለን። በሙሉ ልባችን እንወደውታለን እናም እንደግፎታለን። ውድ ወንድሞቼና እህቶቼና ጓደኞቼ እንኳን ለፋሲካ በደህና አደረሳችሁ። በፋሲካ እሁድ በዓለም ታሪክ ውስጥ በጣም ሲጠበቅ የነበረውን ክብራዊ የሆነውን ክስተት እናከብራለን። ሁሉንም ቀን የቀየረ ቀን ነው። በዛ ቀን ሕይወቴም ተቀይሯል፣ ሕይወታችሁም ተቀይሯል። የሁሉም የእግዚአብሔር ልጆች ዕጣ ፈንታም ተቀይሯል። በዛ በተቀደሰ ቀን የሆነውን ምርኮ አድርጎ የነበረውን የኃጢአትን ሞትንና ቀንበር በላሱ ላይ የወሰደው የሰው ዘር ሁሉ አዳኝ እነዚያን ቀንበሮች ሰባብሮ ነፃ አውጥቶናል። በተወደደው ቤዛችን መሥዋዕትነት ምክንያት ሞት መውጊያ የለውም፣ ሲኦልም መቃብርም ምንም ድል የላትም፣ ሰይጣንም ዘላቂ ኃይል የለውም። እናም እኛ የኢየሱስ ክርስቶስ ከሙታን ከመነሳቱ ሕያው ተስፋ የተወለድን ሆነናል። በእውነትም ሐዋርያ ጳውሎስ እርስ በራሳችን በዚያ ቀን ለመጽናናት እንችላለን ያለውም ትክክል ነበር። የያዕቆብ ቃላት እንደሚሉት የእርሱን ፍጹም እውቀት ለማወቅና የትንሣኤን የሚመጣውን ዓለም እውቀትን ለማግኘት የክርስቶስ ኃጢአት ክፍያ ነው። ክፍያ ለምን አትናገሩም? ነገር ግን በሁሉም አጋጣሚ ስለ ክርስቶስ ስንናገር፣ በክርስቶስ ስንደሰት፣ ስለ ክርስቶስ ስንሰብክና ስለ ክርስቶስ ትንቢት ስንናገር የእግዚአብሔር ልጅ ዘላለማዊ መሥዋዕትን የክብርና የምስጋና ስሜቶችን በፍጹም ማጣት የለብንም። ያዳን የኃጢአት ክፍያ በትምህርታችን፣ በንግግራችን ወይም በልባችን ውስጥ ተራ መሆን አይችልም። ቅዱስ ነው። ይህም በዚህ በታላቅና የመጨረሻ መሥዋዕት ነበር። እናም ኢየሱስ ክርስቶስ በስሙ ለሚያምኑ ደህንነትን ያመጣበትም መንገድ ነው። እኛ ፍጹም ያልሆንን ያልነጻንን ስህተት የምንሠራና በብዛት የማናመሰግንን ብንሆንም የእግዚአብሔር ልጅ እኛን ለማዳን ራሱን ዝቅ ማድረጉ ሳስብ እደነቃለሁ። ውስን በሆነ አስተሳሰቤ የአዳኝ የኃጢአት ክፍያ ለመረዳት ሞክሬያለሁ። እናም ያገኘሁት ብቸኛ መግለጫ እግዚአብሔር በጥልቅ በፍጹምና በዘላለማዊ መንገድ እንደሚወደን ነው። የክርስቶስ ፍቅር ስፋቱንና ርዝመቱን ከፍታው ጥልቁነቱንም ምን ያህል እንደሆነ ለመገመት ራሴ ልጀምር አልችልም። የዛ ፍቅር ኃይለኛ መግለጫ መጽሐፍ ቅዱስ በብዛት የእግዚአብሔር ጸጋ ብለው የሚጠሩት አሁን ከሚሳሳትን ውስጥ ከሆነ ማንነታችን ከእውነተኛውና ሁሉንም ነገሮች ከማወቅ እስከምንሞክር ድረስ የእውነትና የብርሃን ክብር ሰዎች ወደምንሆንበት የምናድግበትን መለኮታዊ እርዳታ የጥንካሬ ስጦታ ነው። ይህ የእግዚአብሔር ጸጋ በጣም ግሩም ነው። ነገር ግን ብዙ ጊዜ ሰዎች በትክክል አልተረዱትም። ይሁን እንጂ በእርሱ ዘላለማዊ ቤተ መንግሥት ያዘጋጀልን መውረስ ከፈለግን ስለ እግዚአብሔር ጸጋ ማወቅ አለብን። ስለሆነም ስለ ጸጋ መናገርም እወዳለሁ። በተለይም መጀመሪያ ጸጋ የሰማይ ደጃፎችን እንዴት እንደሚከፍትና በመቀጠል የሰማያት መስኮቶችን እንዴት እንደሚከፍት ለመናገር እፈልጋለሁ። አንደኛ፣ ጸጋ የሰማይን ደጃፎች ይከፍታል። ምክንያቱም ሁላችንም ኃጢአት ሠርተናልና የእግዚአብሔርን ክፍል ጎድሎናል። እና ምክንያቱም ንጹህ ያልሆነ ማንኛውም ነገር ወደ እግዚአብሔር መንግስት ሊገባ ስለማይችል ወደ እግዚአብሔር መገናኛ ለመለስ ሁላችንም ብቁ አይደለንም። ምንም እንኳን እግዚአብሔርን በሙሉ ነፍሳችን ብናገለግል በቂ አይደለም። ምክንያቱም የማይጠቅም ባሪያዎች ስለሆንን ወደ ሰማይ መሄጃ መንገድ ማግኘት አንችልም። በራስ የማሸነፍ ኃይሉ የሌለው የፍትያ ጥያቄ እንደ እንቅፋት ከፊታችን ይቆማል። ነገር ግን ሁሉም አልጠፋም። የእግዚአብሔር ጸጋ የእኛ ታላቅና ዘላለማዊ ተስፋ ነው። በኢየሱስ ክርስቶስ መሥዋዕት አማካኝነት የምሕረት ዕቅድ የፍትሕን ጥያቄ ያሟልቷል። እንዲሁም ለሰዎች በንስሐ እምነት ይኖራቸው ዘንድ መፍትሔ ያምጥቷል። ኃጢአታችን እንደ ደም ቢቀሉም እንደ ባዘቶ ይጠራል። ምክንያቱም አዳኛችን ራሱን ለሁሉ ቤዛ ስለሰጠ ወደ ዘላለማዊ መንግሥት መግቢያ ለሁላችንም ተሰጥቷል። እጁም ተከፍቷል። ነገር ግን የእግዚአብሔር ጸጋ ከዚህ ደማችን ንጹሕ ቦታን አልመለሰውም። ደህንነትን፣ ስህተቶችንና ኃጢአቶችን ማጥፋት ብቻ አይደለም። ደህንነት ኃይል እንደሆነ በራሱ የአባታችን ለእኛ ያለውን መሠረታዊ ግቢ አያሳካም። ዓላማው ከፍተኛ ነው። ወንድና ሴት ልጆቹ እንደሱ እንዲሆኑ ይፈልጋል። የእግዚአብሔር ጸጋ ስጦታ ጋር የደቀ መዛሙርትነት መንገድ ወደ ላይ እንጂ ወደ ኋላ አይመራም። መረዳት ወደማንችለው ከፍታ ይመራል። ከምንወዳቸው ሰዎች ተከበን የእርሱን ሙላትና ክብር ወደምንቀበልበት ወደ ሰማይ አባታችን የሰለስቲያል መንግሥት ክብር ይመራል። ሁሉም ነገሮች የእኛ ይሆናሉ። እኛም የክርስቶስ እንሆናለን። በእርግጥም አብ ያለው በሙሉ ለእኛ ይሰጠናል። ይህን ክብር ለመውረስ በተከፈተው ደጃፍ የበለጠ ያስፈልገናል። በዚህም ደጃፍ መግባት ያለብን በተቀየረ ልብ፣ እንዲሁም ቅያሬው አስገራሚ ሆኖ በቅዱሳት መጽሐፍ ውስጥ በድጋሚ መወለድ፣ አዎን በእግዚአብሔር መወለድ፣ ሥጋዊና ከወደቅንበት ሁኔታ ወደ ጻድቁ መንገድ የእግዚአብሔር በመፈወስ የእርሱም ወንድና ሴቶች ልጆች የመሆን እንደ መሆን በሚገለጽበት ዐይነት መቀየር ይሆናል። ሁለተኛ፣ ጸጋ የሰማይን መክፈቶች መስኮቶች ይከፍታሉ። እግዚአብሔር ጸጋ የሌለው መሠረታዊ ነገር እግዚአብሔር የኃይልና ጥንካሬ በረከቶችን የሚያፈስበት የማንደርስባቸው ነገሮች እንድናሳካ የሚረዳበት የሰማይ መስኮቶች መክፈት ነው። በእግዚአብሔር አስደናቂ ጸጋ ነው ልጆቹ የአታላዩን አደገኛና የተሰወሩ ፈተናዎችን ማሸነፍ የሚችሉት፣ ከኃጢአት በላይ የሚነሱትና በክርስቶስ ፍጹምም የሚሆኑት። ሁላችንም ድክመቶች ቢኖረንም ማሸነፍ እንችላለን። በእርግጥ ራሳችንን ትሑት ካደረግን እና እምነት ካለን ደካማ ነገሮች ጠንካራ የሚሆኑልን በእግዚአብሔር ጸጋ ነው። በሕይወታችን ሙሉ የእግዚአብሔር ጸጋ ችሎታዎችን የሚያጎላና ሕይወታችንን የሚባርክ ጊዜዎች፣ በረከቶችና መንፈሳዊ ስጦታዎችን ይሰጠናል። ጸጋ ይጠራናል። ጸጋ የተሻለ ራሳችን እንዲሆንም ይረዳናል። ማን ብቁ መሆን ይችላል? በመጽሐፍ ቅዱስ ውስጥ የክርስቶስ ወደ ፈሪሳዩ ስምዖን ቤት ግብኝት እናነባለን። በውጪ ቀስታው ስምዖን መልካምና ጻድቃዊ ሰው ይመስላል። በተደጋጋሚ የሃይማኖት ግዴታውን ያከናውናል። ማለትም ሕግን ይጠብቃል፣ አስራቱን ይከፍላል፣ ሰንበትን ቀድሷል፣ ሁሌም ጸለያልና ወደ ቤተ ክርስቲያንም ይሄዳል። ነገር ግን ኢየሱስ ከስምዖን ጋር በነበረበት ጊዜ አንዲት ሴት ቀረበች፣ የአዳኝን እግር በእንባዋ አጠበች። ይህን ሴት ኃጢአተኛ እንደሆነች ለሚያውቅ ስምዖን በዚህ አይነት አምልኮ ትዕይንት አልተደሰተም። ስምዖን ይህንን ኢየሱስ ካላወቀ ነቢይ አይደለም። ባይሆን ኖሮ ሴቷ እንድትዳስሰው አይፈቅድም ነበር ብሎ አሰበ። ሐሳቡን በመገንዘብ ኢየሱስ ወደ ስምዖን ዞሮ ጥያቄውን ጠየቀው። አንድ አበዳሪ ሁለት ተበዳሪዎች ነበሩት። በአንዱ 500 ዲናር ነበረ፣ በሁለተኛው 50። የሚከፍሉት ቢጠፋ ለሁለተኛው ተወላዎች እንዲህ ከእርሱ አብልቶ የሚወደው ማንኛው ነው? ስምዖንም ብዙ የተተወለት ሰው ነው ብሎ መለሰ። ከዛም ኢየሱስ ትምህርትን አስተማረ። ይህችን ሴት ታያለህን? እጅግ ወዳለች፣ እናም ብዙ ያላት ኃጢአትን ተሰርዮላታል። ጥቂት ግን የሚሰርይለት ጥቂት ይወዳል። ከእነዚህ ሁለት ሰዎች ብዙውን ጊዜ የትኛው ነን? እንደ ስምዖን ነን? በራሳችን ጻድቅነት ተማምነን በመልካም ሥራዎቻችን ደፋርና የተመቸን ነን? የእኛ ደረጃዎች ከማይጠብቁት ጋር ምናልባት ትንሽ ትዕግሥትን አደለንም? ተግባራችንን በልማድ እንዲመራ የምንፈቅድ፣ አንድ ነገር ሳናስብ የምናደርግ፣ ስብሰባዎቻችን የምንካፈል፣ በወንጌል ትምህርት ክፍል የምንዘጋ፣ በቅዱስ ቁርባን አገልግሎት ወቅት ስልካችንን የምንነካካ ነን? ወይም በኃጢአት ምክንያት በሙሉ በሙሉ እና ተስፋ በማጣት መጥፋቷን እንዳሰበችው እንደዚህ አይነት ሴት ነን? እጅግ እንወዳለን። ለሰማይ አባታችን ያለንን ዕዳ እንረዳዋለን እና በሙሉ ነፍሳችን ለእግዚአብሔር ጸጋ እንማጸናለን። ለመጸለይ ስንባረክ፣ ስንከበረከክ፣ የሠራቸውን የጻድቅ ሥራዎች ለማስታወስ ወይም ስህተቶቻችንን ለመናዘዝ የእግዚአብሔርን ምሕረት ለመለመንና ለዕቅዱ የቤዛነት ዕቅድ ምስጋና እባ እናፈሳለን። ደህንነት በታዛዥነት አማካኝነት ሊመጡ አይችሉም። በእግዚአብሔር ደም ልጅ ደም ነው የተገዛ ነው። መልካም ሥራችንን በደህንነት ለመውለት እንደምንችል ማሰቡ ልክ የአውሮፕላን ቲኬት ገዝተን አውሮፕላኑ የራሳችንን እንዳደረግነው ማሰብ ማለት ነው። ወይም በቤታችን ውስጥ የቤት ክራይ ከፍለን በኋላ መላ የመሬት ፕላኔቱን የራሳችን ማድረግ እንዳለብን ማሰብ ማለት ነው። ታዲያ ለምንድን ነው የምንታዘዘው? ጸጋ የእግዚአብሔር ስጦታ ከሆነ ታዲያ ለምንድን ነው የእግዚአብሔርን ትእዛዝ መታዘዝ ጠቃሚ የሚሆነው? ከእግዚአብሔር ትእዛዝ ጋር ለምን እንጨነቃለን? ወይም ያንን አስተሳሰብ ለምንድን ነው ንስሐ የምንገባው? ታዲያ ለምንድን ነው ኃጢአተኞች እንደሆነ ተቀብለን እግዚአብሔር እንድነን የምናደርገው? ወይም ጥያቄው ጳውሎስ ቃላቱን በማስቀመጥ ጸጋ እንዲበዛ በኃጢአት ጸጥተኛ እንኑር? የጳውሎስ መልክስ ቀላል ነበር? አይደለም። ወንድሞችና እህቶች፣ ለእርሱ ባለው ፍቅር የተነሳ እግዚአብሔር ትእዛዛትን እንታዘዛለን። በሙሉ ልባችን አስተሳሰብ የእግዚአብሔርን ጸጋ ስጦታን ለመረዳት መጣር የሰማይ አባታችን በየዋህነት ምስጋና እንወደዋለን። እንድንታዘዝም የበለጠ ምክንያት ይሰጠናል። የደቀ መዛሙርትነት መንገድ ስንጓዝ ያጠራናል፣ ያሻሽለናል፣ የበለጠ እንደ እርሱ እንድንሆን ይረዳናል። ወደ እርሱ መገናኛ ይመራናል። የጌታ እግዚአብሔራችን መንፈስ የዚህ አይነት ለውጥ ያመጣል። ታላቅ ለውጥ በልባችን። ከእንግዲህ ኃጢአት ለመፈጸም ምንም ፍላጎት አይኖርንም፣ ነገር ግን ያለመቋረጥ መልካም መሥራት እንጂ። ስለሆነም ለእግዚአብሔር ትእዛዛት የእኛ መታዘዝ የእግዚአብሔርን መልካምነት በማያልቅ የፍቅር ምስጋና ተፈጥሮ ውጤት አማካኝነት ይመጣል። የዚህ አይነት እውነተኛ ፍቅርና ምስጋና ታምራት ባለው መልኩ ሥራችንን ከእግዚአብሔር ጸጋ ጋር ያዋህደዋል። መልካምነት ያለማቋረጥ ሁሌም በሐሳባችን ውስጥ ይኖራል፣ እናም ድፍረታችን በእግዚአብሔር ፊት ይጠናከራል። ውድ ወንድሞችና እህቶች፣ ወንጌልን በታማኝነት መኖር ቀንበር አይደለም፣ አስደሳች ተግባር፣ የዘላለም ታላቅ ክብር የመውረስ ዝግጅት ነው። የሰማይ አባታችን ለመታዘዝ እንሻለን፣ ምክንያቱም መንፈሶቻችን ለመንፈሳዊ ነገር የበለጠ ምላሽ የሚሰጡ ይሆናሉና ከዚህ በፊት የማናስባቸው ነገሮች እንረዳለን። የአባት ፈቃድ ስናደርግ ብሩህነትና መረጃ ወደ እኛ ይመጣል። ጸጋ የእግዚአብሔር ስጦታ ነው። እናም ለእያንዳንዱ የእግዚአብሔር ተአዛዦች የመታዘዝ ፍላጎታችን ይህን ቅዱስ ስጦታ እንደምንቀበል ለሰማይ አባታችን የምናሳውቅበት መንገድ ይሆናል። ምን ማድረግ ነው የምንችለው? ነቢዩ ኔፊ የሚከተለውን ሲያውጅ እግዚአብሔር ጸጋ እንድናደርግ ጠያቂ አስተዋጽኦ አበረከተ። ልጆቻችንንና ደግሞ ወንድሞቻችን ለማሳመን በትጋት እንጽፋለን። በክርስቶስ እንዲያምንና እግዚአብሔር ጋር እንዲታረቁ የምንችለውን ካደረግን በኋላ በጸጋ እንደ ዳድን እናውቃለንና። ይሁን እንጂ አንዳንድ ጊዜ የምንችለውን ካደረግን በኋላ የሚለውን ሐረግ በተሳሳተ መንገድ እየተረጉም ይህንን ብዬ አስባለሁ። በኋላ የሚለው ምክንያቱም ከሚለው ጋር አንድ አይነት የትርጉም ፍቺ እንደሌለው መረዳት አለብን። ማድረግ ከምንችለው ነገር ሁሉ ምክንያት አንድም፣ ማድረግ የምንችለውን ነገሮች በሙሉ ማንኛችንም አድርገናልን? ሁሉንም ሙከራ እስከምንሟጠጥ ድረስ እግዚአብሔር በሕይወታችን ውስጥ የሚያድን ጸጋ ጣልቃ ለመግባት ይጠብቀናልን? ብዙ ሰዎች በተደጋጋሚ በእርሱ የሚጠበቀውን ማድረግ ባለመቻላቸው ምክንያት ተስፋ መቁረጥ ይሰማቸዋል። ከልምዳቸው መንፈስ ተዘጋጅተናል፣ ሥጋ ግን ደካማ ነው። ነፍሴ በክፋት የተነሳ አዛዝናለች በማለት በኔፊ ጋር ድምፃችንን ከፍ ማድረግ ያውጃሉ። የአዳኙ ጸጋ ኃጢአትን እንድናሸንፍ እንደሚፈቅድልን የሚያስችለውን ኔፊ እንዳወቀው እርግጠኛ ነኝ። ለዚህ ነው ኔፊ ልጆቹንና ወንድሞቹን በክርስቶስ እንዲያምኑና በእግዚአብሔር ጋር እንዲታረቁ ለማሳመን ጠንክሮ የሠራው። መጨረሻ ላይ ያንን ነው ለማድረግ የምንችለው። እናም በሟች ሕይወታችን ውስጥ ያለው ያ ነው ሥራችን። ጸጋ ለሁሉም ይገኛልና እስከዚያ የፋሲካ ጠዋት ድረስ አዳኙ ለእኛ ያደረገውን ነገር ሳስብ ድምፄን ከፍ አድርጌ ለታላቁ እግዚአብሔርና ለልጁ ኢየሱስ ክርስቶስ ምስጋና ጩኸቴ ማሰማት እፈልጋለሁ። የሰማይ መዝጊያዎች ክፍት ናቸው። የሰማይ መስኮቶች ክፍት ናቸው። ዛሬና ለዘላለም የእግዚአብሔር ጸጋ ልባቸው ለተሰበረውና መንፈሳቸው ለተዋረደው ሁሉ ይገኛል። ኢየሱስ ክርስቶስ ሟች ለሆነ አእምሮአችን ለመረዳት ወደሚያደርጋት ከፍተኛ ቦታዎች እንድንወጣ መንገዱን ንጹሕ አድርጎልናል። በአዲስ ዓይኖቻችንና በልብ የአዳኝ ኃጢአት ክፍያ መሥዋዕትን ዘላለም አስፈላጊነት እንድናይ እጸልያለሁ። ለእግዚአብሔር ያለንን ፍቅርና ለእግዚአብሔር ዘላለማዊ የጸጋ ስጦታ ትእዛዛቱን በመጠበቅና በደስታ በአዲስ ሕይወት በመመለስ ምስጋናችንን እንድናሳይ እጸልያለሁ። በኢየሱስ ክርስቶስ በመምህራችንና በቤታችን ቅዱስ ስም እንዲሁም በኢየሱስ ክርስቶስ ስም አሜን።